The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የሰኞ ሐምሌ 20 2012 ዓ ም ፕሮግራማችን አሁን ጀመረ።
ምንም አይነት ጣልቃ ገብነት የለም በስራችን ላይ፣ ቢኖርም አንቀበልም።
የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ለዝግጅት ክፍላችን ከሰጡን ቃለ መጠይቅ የተቀነጨበ ነው ያሰማናችሁ። በስር ላይ ያሉ ታዋቂ የፖለቲካና የሚዲያ ሰዎችን ይዞታ መመልከት እንደቻሉና አያያዛቸውም ከደረጃ በታች የሚያሰኝ እንዳልሆነ ገልጸውልናል። በተቋማቸው የሰሞኑን ቅስቀሳ ዙሪያ የሰጡንን ቃል በምሽቱ አብይ ርዕስ እናቀርባለን። ጤና ይስጥልን፣ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ቆንጂት ታዬ ነኝ። ፕሮግራማችንን ብርሃን ኃይሉ ትመራለች። ልዩ ልዩ ወቅታዊ ዘገባዎችና ቅንብሮችን ይዘን ከእናንተ ጋር እስከ 4 ሰዓት ድረስ እንቆያለን። አብራችሁ እንድታመሹ በአክብሮት እንጋብዛለን። በቅድሚያ ከዓለም ዙሪያ የተጠናቀሩ ዜናዎች ካዳነች ፍሳዬ።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍሳዬ ነኝ። የዩናይትድ ስቴትስ ምክር ቤት የረጅም ጊዜ አባልና የሲቪል መብቶች አንበሳ የነበሩት ጆን ሉዊስ ዛሬና ነገ በሀገሪቱ ከሚሰጡት ከፍተኛ ክብሮች አንዱን በማግኘት አስከሬናቸው በምክር ቤቱ ይቀመጣል። ጆን ሉዊስ ለአንድ ዓመት ያህል ከፍተኛ ደረጃ ላይ በደረሰ የጣፊያ ካንሰር ሲሰቃዩ ከቆዩ በኋላ ባለፈው ሳምንት በ80 ዓመት ዕድሜያቸው አረፉ። አስከሬናቸው የጆርጂያን ሕዝብ ወክለው ለ32 ዓመታት ያህል ባገለገሉበት የዩናይትድ ስቴትስ ምክር ቤት ይታያል። የኮቪድ-19 ቫይረስ መዛመትን እሳቤ ውስጥ ማስገባት ሕዝቡ አስፈላጊውን የአካል መራራቅ መመሪያን በጠበቀ መልኩ ሟቹን ጆን ሉዊስን ለመሸኘት እንዲችል አስከሬናቸው በምክር ቤቱ ሕንፃ ደረጃዎች ከፍተኛው ላይ ይቀመጣል። የክፍለ ግዛታቸው ሕዝብ ለመጨረሻ ጊዜ እንዲሰናበታቸው ሲባል የሉዊስ አስከሬን ትላንት በሞንጋመሪ አላባማ ምክር ቤት ተቀምጦ ውሏል። የጆን ሉዊስ አስከሬን ዛሬና ነገ በምክር ቤቱ ሕንፃ ከቆየ በኋላ በመጪው ረቡዕ በጆርጂያ መዲና አላባማ ምክር ቤት ይታያል። በመጪው ሐሙስ ቄስ ማርቲን ሉተር ኪንግ ይሰብኩበት በነበረ የባፕቲስት ቤተ ክርስቲያን የቀብር ስነ ስርዓታቸው ይፈጸማል። ኢትዮጵያ ውስጥ ባለፉት 24 ሰዓታት ውስጥ 7009 ሰዎች የኮቪድ-19 የላቦራቶሪ ምርመራ ተደርጎላቸው 579 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር ዛሬ አመሻሽ ላይ በፌስቡክ ገጹ አስታውቋል። በአጠቃላይ በሀገሪቱ በቫይረሱ የተያዙ ሰዎች ቁጥር 14547 ደርሷል። በዛሬው ዕለት የአምስት ሰዎች ሕይወት በኮሮና ቫይረስ ሳቢያ ማለፉንም የሚኒስቴር መስሪያ ቤቱ ጨምሮ አስታውቋል። የኬንያው ፕሬዚደንት ኡሁሩ ኬንያታ መንግስት በሀገሪቱ እየተስፋፋ የመጣውን የኮሮና ቫይረስን ለመቆጣጠር ውሳኔ አሳልፏል። ፕሬዚደንት ኬንያታ ዛሬ ለኬንያውያን ባደረጉት ንግግር በመላ ሀገሪቱ የአልኮል መጠጥ በማህበራዊ መሰብሰቢያ ቦታዎች እንዳይሸጥ በአዋጅ አግደዋል። ገልሞ ዳዊት ዝርዝር ዘገባ አለው።
የኮሮና በሽታ በኬንያ የመስፋፋት አዝማሚያ በማሳየቱ ዛሬ ፕሬዚዳንት ኬንያታ ሌላ ውሳኔ አሳልፈዋል። ኬንያታ የአገሪቱ ግዛት አስተዳደር ኃላፊዎች ተወያይተው አጽድቀዋል የተባለውን ውሳኔ ለኬንያውያን ሲያብራሩ በመላው ኬንያ ከዛሬ ጀምሮ በጭፈራ ቤቶችና በምግብ ቤቶች የአልኮል መጠጦች እንዳይሸጡ ታግደዋል ብለዋል።
ናሽናልዋይድ ከርፊው ሻል ሪሜይን ኢን ፎርስ።
በመላው አገሪቱ ተፈጻሚ እየሆነ ያለው የሰዓት እላፊ እገዳ ለሚቀጥሉት 30 ቀናት አሁንም እንዲቀጥል ተወስኗል። ከዛሬ ምሽት ጀምሮ በኬንያ የሚገኙ የመጠጥ ቤቶችና ሬስቶራንቶች ለሚቀጥሉት 30 ቀናት የአልኮል መጠጦችን እንዳይሸጡም ታግደዋል ብለዋል ኬንያታ።
But there shall be no sale of alcoholic beverages or drinks in eateries and restaurants across the territory of the Republic of Kenya.
ኬንያታ አክለው በፊት ባስተላለፉት ማሻሻያ የምግብ ቤቶች እስከ ምሽቱ 3 ሰዓት መስራት የሚፈቅደውንም ድንጋጌ አሻሽለው ከዚህ በኋላ በ1 ሰዓት እንዲዘጉ አዘዋል። እገዳውን ጥሶ የተገኙ የንግድ ተቋማት ፍቃዳቸው እስከናካተው እንደሚሰረዝ፣ የኬንያ ፖሊስ የተሻሻለውን ድንጋጌ ለሁሉም የአገሪቱ ዜጎች እኩል እንዲያስፈጽምም ትዕዛዝ ሰጥተዋል። ኬንያ እንደ ጎርጎሳውያን ዘመን አቆጣጠር ከኦገስት 1 2020 ጀምሮ አየሯን ለዓለም አቀፍ በረራ እንደምትከፍት የገለጸች ስትሆን ለዚህም የኢትዮጵያ አየር መንገድን ሳያካትት 5 የዓለም አቀፍ አየር መንገዶች የበረራ ፍቃድ ማግኘታቸውን የአገሪቱ መገናኛ ብዙሃን ዘግበዋል። ዛሬም የኬንያ ጤና ሚኒስቴር በኬንያ 440 ሰዎች በኮሮና ቫይረስ መጠቃታቸው በምርመራ መረጋገጡን ይፋ አድርጓል። ለአሜሪካ ድምጽ ገልሞዳይት ከናይሮቢ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በዓለም ዙሪያ ያሉት መንግስታት ወደ 650 ሺህ የሚጠጉ ሰዎች ሕይወት ያጠፋውን ኮቪድ-19 ለመታገል በሚጥሩበት በአሁኑ ወቅት ቪየትናም ዳናን ከተባለው አካባቢ ጎብኚዎችን እያስወጣች መሆኗ ተዘግቧል። በዛው አካባቢ ብዙ በቫይረሱ የተያዙ ሰዎች ከተገኙ በኋላ ነው እርምጃውን የወሰደችው ተብሏል። አብዛኞቹ ከሀገሪቱ ዙሪያ የሆኑት 80 ሺህ ጎብኚዎችን ከአካባቢው ለማስወጣት ቢያንስ 4 ቀናት ሊወስድ እንደሚችል የሀገሪቱ መንግስት ገልጿል። ቪክቶሪያ የተባለችው የአውስትሬሊያ ደቡብ ምስራቅ ከተማ ባለስልጣኖች ዛሬ 532 አዲስ የኮሮና ቫይረስ በሽተኞች እንደተገኙ፣ ይህም ከምን ጊዜም የበዛ እንደሆነ ገልጸዋል። በዚሁ ምክንያትም የመንቀሳቀስ እገዳው በፊት ከታቀደው የስድስት ሳምንታት ጊዜ ሊረዝም እንደሚችል ጠቁመዋል። በተቀሩት የሀገሪቱ ክፍሎች አዲስ የቫይረሱ በሽተኞች እንዳልተገኙ፣ አዲስ በሽተኞች ያሉት በቪክቶሪያና በአጎራባች ኒው ሳውት ዌልስ መሆኑ ታውቋል። ዩናይትድ ስቴትስ ውስጥ 4.2 ሚሊዮን በላይ የኮቪድ-19 በሽተኞች ያሉ ሲሆን ትላንት 55,000 አዲስ የቫይረሱ በሽተኞች ተገኝተዋል። ከ500 በላይ ደግሞ በሞት እንደተለዩ ስለ ኮሮና ቫይረስ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። ዩናይትድ ስቴትስ በቫይረሱ በሽተኞችና በሙታኑ ብዛት ከዓለም ቀዳሚ ቦታ መያዟ ቀጥሏል። ስፓኝ ለጎብኚዎች ክፍት መሆኗን ትላንት አስታውቃለች። ለሀገር ውስጥም ሆነ ለውጭ ጎብኚዎች አስተማማኝ ሁኔታ መኖሩን ገልጻለች። በተያያዘ ዜና ሞደርና የተባለው የባዮቴክኖሎጂ ኩባንያ አንድ አዲስ የኮሮና ቫይረስ ክትባት መድኃኒት በ30,000 ጎልማሶች ላይ ሙከራ መጀመሩን አስታውቋል። ከብሔራዊ የአለርጂና የተላላፊ በሽታዎች ተቋም ጋር በመተባበር ሙከራው ዛሬ የተጀመረው በሳቫና ጆርጂያ መሆኑን ኩባንያው አስታውቋል። ሳቫና በሀገሪቱ ዙሪያ ካሉት በርካታ የሙከራ ቦታዎች አንዱ ነው ተብሏል። የቫይረሱ ክትባት እንዲሞከርባቸው ከቀረቡት ሰዎች ግማሾቹ እውነተኛው ክትባት እንደሚሰጣቸው፣ የተቀሩት ግን የውሸት ክትባት እንደሚከተቡ አሶሺየትድ ፕሬስ የዜና አገልግሎት ዘግቧል። ሞደርና እስካሁን ባለው ጊዜ ባደረጋቸው የክትባቱ መድኃኒት ሙከራዎች ጠንካራ የመከላከል ምላሽ ማሳየቱን በያዝነው ወር ቀደም ሲል አስታውቋል። ድካምን፣ ራስ ምታትን፣ የብርድ ብርድንና የሰውነት መቀጥቀጥን የመሳሰሉት ቀለል ያሉ የጎንዮሽ ስሜቶች ማስከተሉንም መጥቀሱ አልቀረም። ሁለት ሌሎች የሙከራ ክትባቶችም በሰዎች ላይ ተሞክሮ ጠንካራ የመከላከል ምላሽ ማሳየታቸውን በያዝነው ወር በላንሰት በተባለው ስለ ሕክምና ጉዳይ የሚዘግብ የብሪታንያ መጽሔት ላይ የወጣ ጥናት ጠቁሟል። አንደኛው የክትባት መድኃኒት የተሰራው በብሪታንያ ኦክስፎርድ ዩኒቨርሲቲ እና በብሪታንያ የስዊድን መድኃኒት ኩባንያ አስትራዜንካ ትብብር ሲሆን፣ ሁለተኛው የክትባት መድኃኒት ደግሞ ካንሲኖ ባዮሎጂክስ በተባለው የቻይና የባዮቴክኖሎጂ ኩባንያ መሆኑ ታውቋል። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ። መልካም ምሽት።
አዳነችን ለዜናዎቹ አመሰግናለሁ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12105 በ12140 ኪሎ ሄርዝ በናይል ሳት ደግሞ ቪኦኤ 24 ላይ የሚተላለፍላችሁ ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ሬዲዮ 94.3 ላይ በቀጥታ ታገኙናላችሁ። አሁን የዕለቱ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ እንሸጋገራለን። በቅድሚያ የምሽቱ አብይ ርዕስ የድምጻዊ ሀጫሉ ሁንዴሳን ሞት ተከትሎ በኦሮሚያ ክልል በሚገኙ ወደ 40 የሚጠጉ ወረዳዎች በተፈጠረ ሁከት ከ150 በላይ ሰዎች ህይወት መቀጠፉን፣ በርካታ የግልና የመንግስት ተቋማትም መውደማቸውን የኦሮሚያ ክልል ፖሊስ ኮሚሽን ከጥቂት ሳምንታት በፊት ማስታወቁ ይታወሳል። የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ በባለስልጣናትና በዜና ተቋማት ከተገለጸው ወዲያ የደረሰውን የሰብአዊ መብት ጥሰት የሚመረምር ቡድን ወደ ስፍራዎቹ ማሰማራቱን ይፋ አድርጓል። የተቋሙ ዋና ኃላፊ ዶክተር ዳንኤል በቀለ ከአሜሪካ ድምጽ ጋር ባደረጉት ቆይታ በእስር ላይ የሚገኙ ታዋቂ የፖለቲካና የሚዲያ ሰዎችን ይዞታ ለመመልከት እንደቻሉና አያያዛቸውም ከደረጃ በታች ነው የሚያሰኝ አለመሆኑን ተናግረዋል። በተያያዥ ጉዳዮች ዙሪያ ከዶክተር ዳንኤል በቀለ ጋር አጭር ቆይታ ያደረገው ሀብታሙ ስዩም አስቀድሞ የተቋማቸውን ሰሞነኛ እንቅስቃሴ ባጭሩ እንዲያጋሩት ጠይቋል።
ሶስት ዋነኛ ስራ ዘርፎች አሉን ማለት ይችላለሁ ይህንን አሳዛኝ ክስተት በሚመለከት። አንደኛው ይህ ግጭቱ የተከሰተባቸው እና የሰላም መደፍረስ የደረሰበት አካባቢዎች የደረሰውን የሰብአዊ መብት ጥሰት አይነት፣ መጠን፣ አዝማሚያ ምን እንደሚመስል ስልታዊ በሆነ መንገድ እና በበቂ ማስረጃ መመርመር እና መመዝገብ ነው። በተወሰነ መጠን በተለያዩ ሚዲያዎች የተዘገበ እና ሪፖርት የተደረገ ቢሆንም በእኛ በኩል ግን ከሰብአዊ መብት አንጻር ምን አይነት ሰብአዊ መብት ጥሰት ነው ያለው፣ መጠኑ ምን ያህል ነው፣ አዝማሚያው ምንድን ነው የሚለውን ስልታዊ በሆነ መንገድ ለመመርመር ፍላጎት ስላለን፣ ይህም ደግሞ አስፈላጊ የሚሆንበት ምክንያት አንደኛ የአጥፊዎችን ተጠያቂነት ለማረጋገጥ፣ ሁለተኛ የተጎዱ ሰዎችን ለመጠገን ለመካስ፣ ሶስተኛ ለወደፊትም ቢሆን እንዲያነት ነገር ደጋግሞ ከመከሰት የሚቀርበትን መንገድ ምክረ ሀሳብ ለመስጠት ተገቢ የሆነ ምርመራና ጥናት ማካሄድና መረጃዎች መሰብሰብ ስላለብን ይህንን ስራ የሚሰራ የተለያየ ቡድን ብዙ ቦታዎች ስለሆኑ ወደ ተለያዩ የሀገራችን ክፍሎች አሰማርተናል። ይህ አንደኛው የስራ ዘርፋችን ነው። ሁለተኛው ከዚሁ ጉዳይ ጋር በተያያዘ ቁጥራቸው በርከት ያሉ ሰዎች በቁጥጥር ስር የዋሉ መሆኑ ይታወቃል። በድርጊቱ ውስጥ ሊኖራቸው ይችላል በሚባል ተሳትፎ ተጠርጥረው የታሰሩ ሰዎች ቢሆኑም ነገር ግን የታሰሩ ወይም የተያዙ ሰዎችም ብዙ ሰብአዊ መብቶቻቸው መከበራቸውን ማረጋገጥ ስለሚያስፈልግ እሱን ክትትል እያደረግን ነው። በሌላ በኩል ደግሞ በተወሰኑ የተቃዋሚ ፖለቲካ ፓርቲዎች በተለይም ኦነግ እና አፌኮን ብዙ አመራሮቻችን እና አባሎቻችን አላገባብ ታስረውብናል የሚል ቅሬታም እየቀረበልን ስለሆነ ከዛ አንጻር በአጠቃላይ አንደኛ የእስረኞች አያያዝ ምን ይመስላል፣ ሁለተኛ አላገባብ የታሰሩ ሰዎች ካለ ደግሞ እሱንም ክትትል ለማድረግ እና ምክረ ሀሳብ ለመስጠት ሁለተኛው የስራ ዘርፋችን ይህንን የእስረኞች አያያዝ እና ጠቅላላ የእስር ሁኔታን በሚመለከት ክትትል ማድረግ ነው። ሶስተኛው የዳኝነት ስራ ሂደቱን ክትትል ማድረግ ነው። በእንግሊዝኛ ትራያል ሞኒተሪንግ ይባላል። አሁን የሚካሄደው የዳኝነት ስራ ሂደት የተጠርጣሪዎችን፣ የታሳሪዎችን፣ የተከሳሾችን መብት ያረጋገጠ የፍትሐዊ ዳኝነት ስርዓት መስፈርቶችን ያሟላ መሆኑን ለማረጋገጥ ስልታዊ የሆነ ክትትል ማድረግ ስለሚያስፈልግ ለዚህም አስፈላጊውን ዝግጅት በማድረግ ላይ ነን ያለ ነው እና ዋነኛ ስራዎቹ እነዚህ ሶስቱ በሰፊው የገለጽኳቸው ነው ማለት ይቻላል። ከዚህ በተጨማሪ ግን ደግሞ የተፈናቀሉ፣ ንብረታቸው የወደመባቸው፣ በመጠለያ ጣቢያ ያሉ ሰዎች ሁሉ አስቸኳይ ሰብአዊ እርዳታ ስለሚያገኙበት መንገድም ደግሞ እንዲሁ ክትትል እያደረግን እንገኛለን።
ከክስተቱ ጋር በተያያዘ አቶ ጀዋር መሐመድ፣ አቶ በቀለ ገርባ፣ አቶ እስክንድር ነጋና ሌሎች ተጠርጣሪዎች በእስር ላይ እንደሚገኙ ይታወቃል። የአያያዛቸው ሁኔታን ለመመልከት ችላችሁ ይሆን? በአያያዛቸው ላይስ ምን አይነት ማሻሻያ መደረግ አለበት በሚለው ላይ ከባለስልጣናት ጋር ወይም ከሚመለከተው አካል ጋር ለመነጋገር ችላችኋል?
የጠቀስካቸውን ሰዎች ጨምሮ ሌሎች በርካታ ታሳሪዎችንም ባለፉት ጥቂት ሳምንታት ውስጥ በተደጋጋሚ አይተናል፣ ጎብኝተናል፣ አነጋግረናል፣ የእስር ቦታቸውን ተመልክተናል። ይህንን በሚመለከትም አንድ ሁለት አጠር አጠር ያሉ ሪፖርቶች አውጥተናል እና ፌስቡክ ማህበራዊ ሚዲያ ድረገጻችን ላይ ሪፖርቱ ስለሚገኝ እዛ ላይ ዝርዝሩን ለማየት ይቻላል። ግን በአጠቃላይ አነጋገር መጠነኛ የሆኑ የስራ አያያዝ ቅሬታዎች ከማጋጠሙ በስተቀር አጠቃላይ የእስር አያያዙ ከደረጃ በታች ሆኖ አላገኘነውም። እርግጥ ሁሉም የእስር ቦታዎች ላይ አያያዙ አንድ አይነት ባይሆንም በአጠቃላይ አነጋገር ግን ተቀባይነት ደረጃ ያለው ነው ማለት ይቻላል። ነገር ግን ይህ አስተያየቴ የሚመለከተው እስካሁን የተመለከትናቸውን አዲስ አበባ ከተማ ውስጥ ያሉ 3 ቦታዎች ላይ ያደረግነውን ጉብኝት ነው። ሌሎች ብዙ ሰዎች በኦሮሚያ ክልል ያሉ የተለያዩ ከተሞች ውስጥ አስረው እንደሚገኙ ይታወቃል። እነሱ ያሉበትን ሁኔታ ገና አልተመለከትንም፣ አላረጋገጥንም። ስለዚህ ይልቁንም በኦሮሚያ ክልል አንዳንድ ከተሞች ውስጥ የታሰሩ ሰዎች ቤተሰቦቻቸው ያሉበትን ሁኔታ አላወቅንም፣ የት እንዳሉ አናውቅም ስላሉ ይህ ትንሽ አሳስቦናል። ምክረ ሀሳብም ሰጥተናል። ምክንያቱም ማንኛውም በቁጥጥር ስር የዋለ ሰው በተለይ በዚህ አሁን ባለንበት ሁኔታ አንጻር ለቤተሰቡ ወዲያውኑ ስልክ ደውሎ ያለበትን ቦታ እንዲያሳውቅ ሊደረግ ይገባል እና ይህንን ያላደረጉ ፖሊስ አባላት በሙሉ በአስቸኳይ ይህንን እንዲያደርጉ እያሳሰብን ነው ያለ ነው። ግን አሁንም ገና ቤተሰቦቻቸው የት እንዳሉ ያላወቁ ታሳሪዎች ስላሉ በቅርበት የምንከታተለው ጉዳይ ነው። ከዛ በተረፈ 1-2-3 ያህል ታሳሪዎች በታሰሩበት ወቅት ፖሊሶች ተገቢ ያልሆነ አያያዝ ፈጽመውብናል፣ በጥፊ በካልቾ በእርግጫ መተውናል ብለው ያጋጠመን ጉዳይ አለ። ግን በእውነቱ እንደተመለከት ነው እንደ ስልታዊ በሆነ መንገድ በብዙ ታሳሪዎች ላይ የተከሰተ ችግር ሳይሆን እስካሁን በሰማነው መጠን ከ3 ሰዎች ብቻ ነው የዚህ አይነት ቅሬታ የሰማ ነው። ከሌሎቹ ከአብዛኛዎቹ ታሳሪዎች በእስር ወቅትም ሆነ እስር ቤቶቹ ከገቡ በኋላ የዚህ አይነት ማናቸውም አይነት አካላዊ ጥቃት፣ የመደብደብ፣ የማሰቃየት ተግባር ተፈጽሞብናል የሚል አንድም ከነዚህ ከጠቀስኳቸው 3 ታሳሪዎች ውጪ ሌላ የገጠመን የለም። ሌላው ትልቁ ችግሩ አሁን በዚህ በኮሮናው ምክንያት ለታሳሪዎች ምግብ አቅርቦት፣ ልብስ ከቤተሰብ ማቅረብ ላይ ለጊዜው ትንሽ ገደብ ተጥሎ ስለነበረ ይህም ችግር እንደሆነ ተረድተናል። ሊሻሻል የሚችልበትን መንገድ ከእስር ቤቱ ጋር እየተመካከርን ነው። አንዳንዶቹ የእስር ቦታ ደግሞ ታሳሪዎቹ መጠን ቁጥራቸው ከፍ ያለ መሆኑ፣ አንዳንዱ ቦታ የፖዘቲቭ ኮሮና ቫይረስ ፖዚቲቭ የሆኑ ሰዎች መገኘታቸው ለታሳሪዎችና ለቤተሰቦች ከፍተኛ ስጋት እንደሆነ እንረዳለን። ግን የእስር ቤቶቹ አስተዳዳሪዎችም የበኩላቸውን ጥረት እያደረጉ ነው። ምርመራ ያደርጋሉ። ምልክት የታየባቸውን ወይም ደግሞ ፖዘቲቭ የሆኑትን ሰዎች ቶሎ ይለያሉ። አካባቢውን ዲስኢንፌክት ያደርጋሉ። የተቻለውን ያህል ጥረት እየተደረገ ነው። በአጠቃላይ አነጋገር አንዳንድ መጠነኛ ቅሬታዎች ነበሩ። እሱንም ከእስር ቤት አስተዳደሮቹ ጋራ እየተወያየን እንዲሻሻሉ እያደረግን ነው። አጠቃላይ አያያዙ ግን ከደረጃ በታች ነው የሚያሰኝ አይደለም።
ዶክተር ዳንኤል እርስዎ የሚያስተዳድሩት የኢትዮጵያ ሰብአዊ መብት ኮሚሽን በቀደመ ታሪኩ የመንግስት ጣልቃ ገብነት እንደነበረበት የሚያሳዩ ፍንጮችና ወቀሳዎች ነበሩ። አሁን ላይ በምትሰሩት ስራ ከመንግስት የፍትህ አካላት አስፈላጊውን ትብብር እያገኛችሁ ነው ወይ? በነጻነት ስራውን እንድትሰሩ የሚያደርግ ሁኔታ አስተረጋግጧል ወይ?
እርግጥ ነው እንዳልከው የዛ አይነት ታሪክ ነበረ በኢትዮጵያ ያለፉ የፖለቲካ አስተዳደር ዘመኖች። አሁን ግን በስራችን ውስጥ አንደኛ ማንኛውም አይነት ጣልቃ ገብነት ከመንግስትም ሆነ ከሌላ ከማንኛውም ወገን ምንም አይነት ጣልቃ ገብነት የለም በስራችን ላይ፣ ቢኖርም አንቀበልም። ይህንን ተቋም ነፃ፣ ውጤታማ፣ ገለልተኛ ተቋም አድርጎ ለማቋቋም መንግስት የፖለቲካ ፈቃደኛነትና ቁርጠኝነት አሳይቶ ለዚህ ስራ የሚረዱ ባለሙያዎችን በማሰባሰብ ሂደት ጀምረናል። ኮሚሽኑንም በአዲስ መልክ ለማቋቋም የሚያስፈልገው የማሻሻያ አዋጅ በቅርቡ በተወካዮች ምክር ቤት ጸድቋል። ብዙ ጥናቶች እያካሄድን ነው ኮሚሽኑን ለአዲስ መልክ ለማዋቀር ለማደራጀት ተናገር እግረ መንገድም ደግሞ ጎን ለጎን ዋናውን ተግባራችንና ኃላፊነታችንን በሚመለከት ስራችንን ቀጥለናል። በዚህ ስራ ውስጥ ከየትኛውም የመንግስት አካል ከየትኛውም አይነት ሌላ መንግስታዊም የሆነም ያልሆነ አካል ማንኛውም አይነት ጣልቃ ገብነት በስራችን ውስጥ አንደኛ የለብንም፣ ሁለተኛ ሊኖር ቢታሰብም እንኳን አንቀበልም። ስለዚህ ስራችንን በሙሉ ነጻነት እንደምናከናውን አምናለሁ።
ዶክተር ዳንኤል በቀለ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኃላፊ፣ ለነበረን ቆይታ በእጅጉ አመሰግናለሁ። ደህና ይዋሉ።
እሺ፣ ደህና ዋሉ። አመሰግናለሁ።
ሀብታሙ ስዩምና እንግዳውን ዶክተር ዳንኤል በቀለን እናመሰግናለን። ወደ መጽሔት ክፍለ ጊዜ ዘገባዎች ስናልፍ የተለያዩ ቡድኖች በተለያዩ ጊዜያት ከኦሮሞ ውስጥ ጠማማውን በመጠቀም የኦሮሞን ሕዝብ መከራ ለማራዘም መሞከራቸውን እና አሁንም ቢሆን የህወሓት ኃይል ኦነግ ሸኔ ብለው የተቀሰቱን ኃይል በመጠቀም ዳግም ሙከራ እያደረገ ነው ሲሉ የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ ገለጹ። ህወሓት በበኩሉ ህዝብ ለሚጠይቃቸው ጥያቄዎች እከሌ ነው ላከህ ማለት አግባብ አይደለም ብሏል። ሙክታር ጀማል ዝርዝሩን ልኳል።
የኦሮሚያ ብሔራዊ ክልላዊ መንግስት ምክር ቤት ጨፌ ኦሮሚያ ሐምሌ 18 እና 19 ባካሄደው 12ኛ መደበኛ ጉባኤ የ2012 የመንግስት የሥራ አፈጻጸምንና የ2013 አብይ አቅጣጫዎች ያለውን አቀርቦበታል። ባለፉት 2 ዓመታት የተገኘው ለውጥ በተለይ ይህ ምክር ቤት ታግሎ ያመጣው ነው ያሉት የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አቶ ሽመልስ አብዲሳ ለውጡ የግል ጥቅማቸውን ለሚያሰሉ አካላት ካልሆነ በስተቀር ብዙ ድሎችን አስመዝግቧል ብለዋል። የኦሮሞ ህዝብ ከፍተኛ መስዋዕትነት ያገኘውን ድል ለመመንተፍ የሚንቀሳቀሱ ያሏቸው ከውጪና ከውስጥም በመቀናጀት የለውጡን ሂደት ፈታኝ በማድረግ ላይ ይገኛሉ ሲሉ ተናግረዋል።
ሀቶት ጄቁም ሳፊ በዲደን
ሌቦች በብጥብጥና በጥፋት ስርቆታቸው እንዲደበቅላቸው የሚጥሩ ተንኮል የሚሸርቡ በዘጠኝ ቢላዋ የሚበሉ ናቸው። የትላንትናውንም መንግስት የዛሬውንም መንግስት ነገ የሚመጣን 5-10 መንግስታትንም የሚጠባበቁ እንደዚህ አይነቶቹን ዓለምንም ይቅርባይነት ከውስጣችን ጠርገን እናስወጣለን። እንደዛ አይነት ሰዎች ቦታቸው እዚህ ስላልሆነ ቦታቸውን እናበጅላቸዋለን። እንደዛ 20 ቦታ የሚቆሙ ሰዎች ሁሉም የሚያመራቸው ሰዎች ከሌብነት አልፈው ለወተት ሲሉ ለጊደር ሲሉ ላሚቷን የሚያርዱትን እነሱ የህዝባችን ጠላቶች ስለሆኑ የሚበጃቸውን ቦታ እናዘጋጅላቸዋለን ነው ያሉት አቶ ሽመልስ።
የኦሮሞ ብሔርተኝነት የሚለካው በህዝብ ስም እየማሉ የህዝብን ሀብት በመበዝበዝ ሳይሆን ያለውን እድል በሙሉ በመጠቀም ህዝብን ወደፊት በማሻገር ነው ያሉት አቶ ሽመልስ። ባለፉት ጊዜያት ኦሮሞን ሲበድሉና ሲበዘብዙ የነበሩ ኃይሎች ከኦሮሞ ውስጥ የመለመሏቸው ፈረሶች እየጋለቡ ነው ሲሉ ኦነግ ሸኔ ብለው የጠሩትንና ህወሓትን ጠቅሰዋል።
ሄሬኑመት ኦሮሞ ፈርደ ብራቲን ኩምኖተ ፈኤ ፊዴ ሄሬ ኦሮሞ ዱበት ደብሱ ደንደው
የኦሮሞ ህዝብ እጣ ፈንታ በሌሎች ኃይሎች ተጭኖ በሚሄድ ፈረስ ወደ ኋላ ሊመለስ አይችልም። ከዚህ በኋላም አይኖርም። ቲፒኤልኤፍ ሀገር ሽጦ ሀገር በልቶ ሀገር አፍርሶ በፍቅርና በይቅርታ መንገድ ወደ ሰላም እንዲመጡ ቢጠየቁም ሰላማዊው መንገድ አስጠልቶት ጠላትነቱን ቀጥሎበታል። ከኦሮሞ ውስጥ ኦነግ ሸኔ የሚባለውን ቡድን በመጠቀም ዳግም ድል ለማግኘት ሌት ተቀን እየሰራ ይገኛል። ይህ ኃይል አንድም እውነታ ስለሌለው የኦሮሞ ህዝብ ምንም እድል አይሰጠውም፣ ፈጣሪም እድል አይሰጣቸውም ነው ያሉት አቶ ሽመልስ።
ሁለት ርዕሰ መስተዳደሩ በስም የጠቀሷቸውን በተመለከተ ኦነግ ሸኔ ብለው ከጠሩት ወገን ያገኘነው መልስ የለም። ህወሓትን በተመለከተ የድርጅቱ ስራ አስፈጻሚ አባል አቶ ጌታቸው ረዳ ተከታዩን መልስ ሰጥተዋል።
የኦሮሚያም ፈረስ ጋልቦ የሚጠቀሙ ሰዎች ከነበሩ ካሁን በፊት የመጀመሪያው ተጠያቂ ፈረስ ሆነ ያገለገሉ የመጀመሪያው ተጠያቂ። ለምሳሌ አቶ ሽመልስ የሚመሩት መንግስት ካሁን በፊት እንደሚለው ህወሓት ጋልቦ ከሆነ እነ ሽመልስ ነበሩ ፈረሶቹ ማለት የራሳቸው ጉዳይ ነው። የሚያስተዳድሩት እነሱ ናቸው። ኦሮሚያ አሳት ያስተዳድር የነበረ አካል አይ እገሌ ብሎ ነው ካለ ያኔ ጥፋት ነው። አሁንም ኦሮሚያ ውስጥ ለሚፈጠር ማንኛውም እንቅስቃሴ የኦሮሚያ መንግስት ክልል መንግስት የኦሮሚያን ህዝብ ጥያቄ መልሶ ሰላምና መረጋጋትን የመፍጠር ኃላፊነት የኦሮሚያ መንግስት ነው። የሆነ ኃይል ኦሮሚያ ውስጥ በዚህ ደረጃ የተደራጁ ቡድኖችን እንደፈለገ ማሽከርከር የሚችልበት ኢንቫይሮንመንት ከተፈጠረ በዋናነት ስህተቱ ኃላፊነቱን ያልተወጣው መንግስት ስህተት ነው ተብሎ ነው መቀመጥ ያለበት። ከምንም ነገር በላይ ግን ህወሓትን መውቀስ ተወውና ህወሓትን ዲፌንድ የሚያደርገው ነገር የለም እዚህ ውስጥ። እኔ በግሌ ማምነው እንደ ህወሓት አመራር አይዊሽ የኦሮሞ ኃይሎችን አሁን ጭቆናን ለመታገል ስርዓት ለማፍረስ የሚደረጉ እንቅስቃሴ ለማስቆም በሚያደርጉት ግን አስተዋጽኦ ባረግ ደስታውን አልችለውም። የሚያሳዝነው እንደዛ አቅሙም የለንም። ሩቁ ቦታ ክልላችንን እያስተዳደር ካልሆነ በስተቀር በዚህ ደረጃ እዚህ ገባ የሚባል ነገር ልንሰራም ማንችል መሆኑን አሳምረው ያውቁታል። ቲፒኤልኤፍ ያላረገውን አላረኩም ብለው ሲከራከር ጊዜውን አያሳልፍም። የሚያሳዝነኝ የኦሮሞ ወጣትን ጥያቄ እገሌ ሰጥቶ ነው እንጂ ግብፅን እኮ ይጨምሩበታል ቲፌለፍ ሰጥቶ ነው እንጂ ጥያቄ የለህም የሚለው የኦሮሚያ መግለጫ ሆኖ መውጣቱ አንድ ነገር ሆኖ የኦሮሚያ ኦሮሞ ውስጥ ያሉ የፖለቲካ ድርጅቶችን በሙሉ እስር ቤት አጉረህ ዜጎችን አስረህ ገለህ አይ ተጠያቂው ሌላ ነው የሚለው አንደኛ እናስተዳድረዋለን ለሚሉት የኦሮሞ ህዝብም ጭምር ያላቸው ንቀት ነው።
የመድረክ ሊቀመንበር ፕሮፌሰር መራራ ጉዲና በበኩላቸው ችግሮች ሲፈጠሩ ወደ ሌላ ጣት ከመቀሰር ይልቅ ወደ ውስጥ መመልከት ለሀገር ህመም መዳኛ ሊሆን ይችላል ብለዋል። በኢትዮጵያ ስርዓተ መንግስት ውስጥ የተለመደው የመካሰስ እና የመጠላለፍ ሂደት መፍትሄ አያመጣም ያሉት ፕሮፌሰር መራራ በሀገሪቱ ችግር ላይ የሚመክር ብሔራዊ መግባባት ያስፈልጋል ሲሉን መክረዋል።
ኢትዮጵያ ላለፉት 50 ዓመታት የተጓዘችበት መንገድ ሀገሪቷ ከአንድ ቀውስ ወደ ሌላ ቀውስ ከዛ ወደ ቀውስ እየተሸጋገረች የኖረችበት መንገድ ያንን የሚፈታ ብሔራዊ መግባባት መፍጠር አልቻለም። ችን የኢትዮጵያ ታሪክ እስካሁን የፖለቲካ ባለፉት 50 ዓመታት የቆየንበትን ፖለቲካ ታሪክ ከንጉሱ እስከ ኢህአዴግ ድረስ ተምትኖ አሁንም ቢሆን ለውጡ እጅግ በጣም አደገኛ የሆነ መስቀለኛ መንገድ ላይ ቆሟል። ይህንን ተዳግዞ ማሻገሩ ይጠቅማል። ግን አሁን ባለንበት ሁኔታ ከመካሰስ ያለፈ ቁጭ ብለን የመነጋገር፣ የመደራደር፣ የመመካከር በዚህ መሰረታዊ የሆነ የለውጥ ጥያቄ ላይ ተጋግዞ ተባብሮ እንዴት የኦሮሞ ህዝብ የመብት ጥያቄንም ከአጠቃላይ የኢትዮጵያ ህዝቦች የመብት ጥያቄ ላይ እንመልሳለን የሚለው ጥያቄ ላይ አንድ ካልደረስን እነሱን በመክሰሱ ብቻ የምናልፈው ጥያቄ አይደለም ማለት ነው።
የጨፌ ኦሮሚያ ጉባኤ የተለያዩ ሹመቶችንና የ2013 በጀትን በማጽደቅ ተጠናቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ሙክታር ጀማልን ለዘገባው አመሰግናለሁ። የአማራ ክልል ምክር ቤት መደበኛ ጉባኤም በዛሬው ዕለት ተጀምሯል። ምክር ቤቱ በዛሬው ዕለት የክልሉን ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች አፈጻጸም ገምግሟል። የባህር ዳር ዘጋቢያችን አስቴር ምስጋናው የክልሉ ርዕሰ መስተዳድር አቶ ተመስገን ጥሩነህ የተናገሩትን ጠቅሳ ተከታዩን ዘገባ አስተላልፋለች።
ክልል ምክር ቤት መደበኛ ጉባኤውን ዛሬ ጀምሯል። የበጀት አመቱን ያስፈጻሚ አካላት የስራ አፈጻጸም የሚገመግመውን ሪፖርት ያቀረቡት የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህ ክልሉ በኢኮኖሚያዊ ማህበራዊና ፖለቲካዊ ጉዳዮች ያስመዘገባቸውን ውጤቶች አቅርበዋል። በአቶ ተመስገን ሪፖርት መሰረት አብዛኞቹ አፈጻጸም አመርቂ እንዳልሆኑ ተናግረዋል። ለአፈጻጸሙ እንቅፋት ነው ያሉት ደግሞ የኮሮና ቫይረስ መከሰት ነው። እንደ ርዕሰ መስተዳደሩ ገለጻ በክልሉ ወርቃማ በሚባል ደረጃ የተሰራ ስራ በሰላምና ደህንነት ዙሪያ ነው ብለዋል። የፖለቲካ አመራሩ የሀገር ሽማግሌዎችና የጸጥታ ኃይሉ ተናበው በሰሩት ስራ ህገ ወጥ አደረጃጀቶች ወደ መስመር ገብተዋል። የማንነትን ጥያቄ ሽፋን በማድረግ ክልሉን ለማተራመስ የተሰራው ሴራም ከሽፏል ብለዋል።
ክልሉን የትርምስ ቀጠና ለማድረግ ከሚንቀሳቀሱ የጥፋት ኃይሎች መካከል በተለይም የማንነት ጥያቄዎችን ሽፋን በማድረግ የቅማንት ኮሚቴ ነኝ በሚል ከአማራ ጠል ኃይሎች ጋር በመቀናጀት ሁከትና ብጥብጥ እንዲባባስ በማድረግ ትምህርት ቤቶች እንዲዘጉ፣ ህዝብ ማመላለሻ ትራንስፖርት እንዲቋረጥና በከተሞች ነውጥ በመፍጠር ንብረት እንዲወድም ተግተው ይሰሩ የነበሩ የጥፋት ኃይሎች በመረጃና ማስረጃ በመታገዝ በቁጥጥር ስር ለመዋል ተከታታይ ስራዎች ተሰርተዋል። በአማራና በቅማንት የሃይማኖት አባቶች፣ የሀገር ሽማግሌዎች፣ በአመራሩና በሚመለከታቸው የባለድርሻ አካላት ጋር በመቀናጀት እርቀ ሰላም እንዲፈጠር ተደርጎ ችግር ሲፈጥሩ የነበሩ 387 ሰዎች በይቅርታ አዋጁ መሰረት በምህረት እንዲገቡ በማድረግ አንጻራዊ ሰላምና መረጋጋት ለመፍጠር ተችሏል። በህገ ወጥ አደረጃጀት ተደራጅተው ከነበሩ ውስጥ 215 በምህረት እና 405 ሰላማዊ በሆነ መንገድ እጅ እንዲሰጡ ሲደረግ ፈቃደኛ ያልነበሩ 686 ግለሰቦች ደግሞ በኃይል እጅ እንዲሰጡ በማድረግ ህግና ስርዓት የማስከበር ስራ ተሰርቷል። በአጎራባች ክልሎች የህዝቦችን የእርስ በርስ ግንኙነት ለማጠናከር እና በሰላም ጉዳይ ህዝቡን ባለቤት ለማድረግ በየደረጃው በርካታ መድረኮች በመፍጠር 5150 ተሳታፊዎች በተገኙበት በአዋሳኝ አካባቢዎች ስለሚነሱ ችግሮችና መፍትሄዎች ላይ ውይይት ተደርገዋል። ሁሉን አቀፍ ስራዎች ከአጎራባች ክልሎች ጋር የአመራር ለአመራርና የህዝብ ለህዝብ መልካም ግንኙነቶች ለመፍጠር በርካታ ጥረቶችም ተደርገዋል። በተለይም በቤንሻንጉል ክልል የተፈናቀሉ የአማራ ተወላጆችን ወደ ነበሩበት አካባቢ በመመለስ በኩል የተሰራው ስራ ውጤታማ ነበር።
በሌላ በኩል ደግሞ
ትህነግ አሁንም የሐሰት መረጃ ህዝብን ለማደናገር ሆን ብሎ እየለቀቀ ለዘመናት በአብሮነት ይኖር የነበረውን የቅማንትና የአማራ ህዝብ አሁንም ወደ ግጭት እንዲያመራ እየሰራ መሆኑ እንዲሁም ለዘመናት በክፉም ሆነ በደጉ አብረው የኖሩት በስጋም በደምም የተጋመዱና የተዋደዱ የአማራና የትግራይ ህዝቦች ለማጋጨት በአማራ አዋሳኝ የትግራይ ክልሎች አካባቢዎች የተለያዩ የጠብ አጫሪነትና ትንኮሳ ተግባራት እያከናወነ ይገኛል። ይህም ትንኮሳና ጠብ አጫሪነት እኩይ ተግባር ፈር ለማስያዝ የሚመለከታቸው አካላት ሁሉ እንዲገነዘቡ እንፈልጋለን። ለዚህም ህዝባችን የትኛውንም የክልሉን ቀናይና ራስን የመከላከል ተግባር እንዲደግፍ እያሳሰብኩ ይህንን መፈጸም ተቀዳሚ ተግባራችን እንደሆነ ለዚህ ለተከበረው ምክር ቤት ለመግለጽ እፈልጋለሁ።
ርዕሰ መስተዳደሩ አቶ ተመስገን ይህንን ይበሉ እንጂ በህወሓት ላይ የሰነዘሩትን ትችት አላብራሩትም። አቶ ተመስገን ከኮሮና ቫይረስ ጋር በተያያዘ በክልሉ የተሰራው ስራ አበረታች መሆኑን ጠቁመዋል። በተለይ ከክልከላዎች ጋር ተያይዞ የአምራች ዘርፉ እንዳይቆም መደረጉ በክልሉ ሊመጣ የሚችለውን ማህበራዊ ቀውስ ማስቀረት ተችሏል ብለዋል።
የቫይረሱን ስርጭት ለመግታት ሲባል የሚወሰዱ የክልከላ እርምጃዎች የሚፈጥሯቸውን ማህበራዊ ጫና ለመከላከል ከተወሰዱት ጉልህ እርምጃዎች አንዱ የአምራች ዘርፍ በተለይም የግብርናና የአምራች ኢንዱስትሪ እንቅስቃሴዎች እንዳይቆሙ በማድረግ በቂ ምርት እንዲኖር ማረጋገጥ ነው። ለዚህም የግብርና የኢንዱስትሪና የኢንቨስትመንት ቢሮዎች በግንባር ቀደምትነት የምርት ሂደትን እንዳይስተጓጎሉ አድርገዋል።
ምክር ቤቱ ዛሬና ነገ እያካሄደ ባለው 15ኛ መደበኛ ጉባኤ የ2012 የእቅድ አፈጻጸም ግምገማ፣ የ2013 ዋና ዋና ግቦችን ማስቀመጥና ልዩ ልዩ ሹመቶችን ያጸድቃል ተብሎ ይገመታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባዋ አመሰግናለሁ። በቀጣዩ የመጽሔት ክፍለ ጊዜ ዘገባ አረና ትግራይ ለዲሞክራሲና ሉዓላዊነት በትግራይ ሊካሄድ የታቀደው ምርጫ ይህ ህገ መንግስታዊ በመሆኑ አልሳተፍበትም ሲል አስታወቀ። ፓርቲው ያወጣውን የወቅታዊ ጉዳዮች መግለጫ አስመልክቶ የፓርቲውን የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴን አነጋግሮ ሙሉጌታ አጽብሃ ተከታዩን ከመቀሌ ልኮልናል።
በትግራይ ክልል ከ12 ዓመታት በላይ ተቃዋሚ ፓርቲ ሆኖ የቆየው የአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ በዛሬው ዕለት ባወጣው መግለጫ በ2002ና 2007 በተካሄዱ ሀገራዊና ክልላዊ ምርጫዎች መሳተፉን ገልጾ እነዚህ ምርጫዎች ነጻና ፍትሃዊ ባይሆኑም ለሰላማዊ ትግል መስዋዕት በመክፈል የፖለቲካ ምህዳሩን ለማስፋት በማቀድ ነው የተሳተፍኩት ብለዋል። ፓርቲው በመግለጫው በትግራይ ክልል ሊካሄድ የታቀደው ምርጫ ህገወጥና ህገ መንግስት የሚጥስ በመሆኑ አረና አይሳተፍም ሲል አሳውቋል። የፓርቲው የህዝብ ግንኙነት ኃላፊ አቶ አምደም ገብረስላሴ መግለጫው መሰረት በማድረግ ጠይቀናቸው የትግራይ ክልል ገዢ ፓርቲ ህወሓት ህገ መንግስት በመጣስ ለብሔራዊ ምርጫ ቦርድ ብቻ የተሰጠ ምርጫ የማስፈጸም ስልጣን በመጣስ በህገ ወጥ መንገድ ምርጫ አስፈጻሚ አካል አቋቁሟል፣ የምርጫ ህግ ማውጥቷል፣ በዚህ ሂደት ደግሞ ይህ ህገ መንግስታዊ ምርጫ አንሳተፍም ብለዋል።
በአሁኑ ሰዓት በትግራይ ክልል ሊካሄድ የታሰበውን ምርጫ በተመለከተ ነው ህወሓት አካሄዳለው እያለ ያለውን ምርጫ ህገ መንግስታዊ ቅቡልነት የሌለው ነው። ይሄ ለማስታወቅ ነው እና በዚህ የኢትዮጵያ ምርጫ ዋናነት መመራት ያለበት ሀገር አቀፍ ምርጫ ቦርድ ነው፣ ሀገራዊ ምርጫ ቦርድ ነው። ይሁን እንጂ የትግራይ ክልል ገዥ ፓርቲ የሆነ ህወሓት መጀመሪያ በስራ አስፈጻሚ፣ ሁለተኛ ደግሞ በማዕከላዊ ኮሚቴ ስብሰባው ተሰብስቦ ምርጫ አካሄዳለሁ ብሏል። በመጀመሪያ ውሳኔው የተወሰነው በፓርቲ ነው። የፓርቲ ውሳኔ ነው ወደ ምክር ቤት ተወስዶ ጫና ተደርጎ እንዲወሰን የተደረገው እና ይሄም ህጋዊ አይደለም። ሂደቱም በራሱ በፓርቲ ሳይሆን መወሰን ያለበት ምክር ቤት መወሰን ያለበት፣ ይሄም ራሱ ህገ ወጥነት ነው።
ኮሮና ወረርሽኝ ባለበት ጊዜ ምርጫ ማካሄድ አስቸጋሪ ነው ያለው የአረና መግለጫ፣ ህዝብ ሰብስቦ ማወያየት በማይቻልበት ሁኔታ ምርጫ ማካሄድ አይቻልም ሲሉ አቶ አምዶምም ተናግሯል። እንዲሁም የምርጫ ሂደቱ ለአረና ትግራይ እያገለለ ነው ብለዋል።
ይህ ምርጫ እንዳይካሄድ ምክንያት የሆነው ኮሮና ቫይረስ ወረርሽኝ ነው። ይሄ ከአገራችን አልፎ በዓለም አቀፍ ደረጃም ጉዳት እያደረሰ ያለው በሽታ ነው። ጉዳቱ የሚታወቅ ነው። የትግራይ ክልልም ይሄ በሽታ አደገኛ ነው ብሎ ፌደራል መንግስት አስቀድሞ ከጊዜ አዋጅ አውጆበት ነበረ። ይሁን እንጂ ወደ ስልጣኑ መጠጋት ሲጀመር ራሱን ያወጀውን የአስቸኳይ ጊዜ አዋጅ በመሻር ወይም በመጣስ ምርጫ አካሄዳለሁ ብለዋል። ምርጫ ሲባል የአንድ ቀን ክንውን ብቻ አይደለም፣ በርካታ ወራቶች ዝግጅት ያስፈልጉታል። ከምርጫ ቁሳቁስ ማዘጋጀት፣ የምርጫ ሂደቱ በፓርቲዎችን መወያየት፣ መወሰን በዋናነትም ምርጫ ቦርድ ራሱ ሊመራው ይገባል። ስለዚህ ይሄ በማይካሄድበት ጊዜ በአንድ ወር ውስጥ ምርጫ አካሄዳለን ማለት የቀልድ ቀልድ ነው።
ከዚህ በፊት ከነበረ ተሞክሮና አሁን ያለው የምርጫ ሂደት በመገንዘብ አረና ትግራይ በክልሉ የሚካሄድ ምርጫ ነጻ፣ ፍትሐዊ፣ ህገ መንግስታዊ አይደለም ብሎ በማመን በምርጫው እንደማይሳተፍ ገልጿል። በአሁን ጊዜ ህወሓት እያደረገው ያለው እንቅስቃሴ ይህ ህገ መንግስታዊና ህገ ወጥ ነው ያለው መግለጫው ይህንን ውሳኔውን ዳግም አይቶ እንዲተው ጠይቋል። በዚህ ደግሞ ከሌሎች ፓርቲዎች ይሁን ለብቻው ከፌዴራል መንግስት እውነተኛ የሆነ ድርድር ሊያካሂድ ይገባል ሲል አርና ትግራይ መክሯል። አርና ለኢትዮጵያ የፌዴራል መንግስትን በመግለጫው ነቅፏል። የፌዴራሉ መንግስት ምርጫ ለማራዘም የሄደበት ጉዞ ትክክል አይደለም ብሏል። ምርጫው የማራዘም ሂደትና በቀጣይም ምርጫው ለማካሄድ የኮሮና ቫይረስ ስጋት አይደለም ብሎ የሚወስን አካል ገለልተኛ አይደለም ብሏል። አርና የፌዴራሉ መንግስት የኮሮና ቫይረስ በኢትዮጵያ ስጋት ሆኖ እስከቀጠለ ድረስ የፌዴራሉና የክልሉ ምክር ቤቶች ስራቸውን እንዲቀጥሉ ያስፈጻሚ አካል ስልጣንም እንዲራዘም መወሰኑ ይታወሳል። ውሳኔው ህገ መንግስታዊ ትርጉም የመፈለግ ሂደት የተፈጸመ መሆኑም ሲገልጽ ቆይቷል። በትግራይ ክልል ደግሞ የክልሉ ገዢ ፓርቲና ሌሎች ሶስት ፓርቲዎች በክልሉ ምርጫ መካሄድ አለበት፣ ካልሆነ ህጋዊ መንግስት አይኖሩም በማለት በክልሉ ምርጫ እንዲካሄድ አቋማቸው ሲገልጹ ቆይቷል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
የመጨረሻው የመጽሔት ክፍለ ጊዜ ዘገባ ወዲህ ወደ ዩናይትድ ስቴትስ የሚመልሰን ነው። በመላ ዩናይትድ ስቴትስ በኮቪድ-19 የተያዙ ሰዎች ቁጥር 4 ሚሊዮን መድረሱን ተከትሎ እንደገና በመከፈት ላይ የነበሩ አብዛኞቹ ክፍለ ግዛቶች እቅዳቸውን እያዘገዩ ናቸው። መንግስት የሚሰጠው ድጎማ ማብቂያው ጊዜ ገደብ እየተቃረበ በመሆኑ በዚህ ሁኔታ ውስጥ ስራ አጥተው የሚቀመጡ ሰዎች የወደፊት እጣ ፈንታቸው ላይ እርግጠኛ ለመሆን አልቻሉም። የሪፐብሊካን ፓርቲ የመወሰኛ ምክር ቤት አባላት ስራ ላጡ ሰዎች ድጎማ የሚሰጥ አዲስ እቅድ ይዘው ብቅ ብለዋል። በዚህ ዙሪያ ኢሻ ሳራ ያጠናቀረችውን አጭር ዘገባ ጽዮን ግርማ ታቀርባለች።